በዚህ ድርድር የማይካፈሉት የበርካታ ተቃዋሚ ፓርቲዎች ጥምረት መድረክና ሰማያዊ ፓርቲ ገዢው ፓርቲ አባላቶቻችንና መሪዎቻችንን አስረው እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ነው ያሉት። በድርድሩና በአጀንዳዎቹ ዙሪያ ጽዮን ግርማ የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋን አነጋግራለች። አቶ ሙላቱ በድርድሩ ዙሪያ ከተናገሩት እንስማ።
እኛ እድሉ ቢሰጠንና ብንሳተፍ ኖሮ የበለጠ ሀገራዊ የሆኑ ጉዳዮች ለወደፊት ዘለቄታ ያለው አስተማማኝ የሆነ ሰላም እንዲሰፍን ሁሉም ተቃዋሚዎች ስለዚች ሀገር ጉዳይ አብረን ተወያይተን እንድንቋጨው እና ለወደፊት ሀገሪቷ ያላት ዜጎች በሙሉ በነጻነት አብሮ በፍቅር በወዳጅነት የሚኖሩበትን ሀገር ለመፍጠር ነው። ለወደፊቱ በዚች ሀገር ላይ ኢኮኖሚም ያድጋል፣ ልማትም ይፋጠናል ብለን የምናስበው እኛ በመጀመሪያ ደረጃ የሀገሪቷ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት፣ ሰላም የሚፈጥሩበት እኩል የሆነች ሀገር እንድትመሰረት ለማድረግ ነው እኛ የፈለግነው። ይሄ ሳይሳካ በመቅረቱ ብንሄድም ስህተት ነው ብለን ወደ ኋላ የቀረነው በዚህ ነው እና ለብቻ ጉዳያችንን እንዲታይልን ብለን ነው እኛም የተው ነው እንጂ ሰላም ላለመፈለግ ወይም ለመቃወም ብለን አይደለም። ቁንጽል ስለሆነ ቁንጽል ደግሞ ዋጋ የለውም። ታጥቦ ጭቃ ሊሆን ይችላል፣ ነገ ሊፈርስ ይችላል። ስለዚህ ዘለቄታ የለውም ብለን ነው።
እሺ፣ አቶ ሙላቱ አመሰግናለሁ። አቶ ሸዋስ በሰማያዊ ፓርቲ በኩልስ ለምሳሌ በኢትዮጵያ ፖለቲካ ውስጥ ከሚደረጉት ክርክሮች መንግስቱም ከሚወቀስባቸው ነገሮች አንዱ በቅርብ ጊዜ የፖለቲካ ሁኔታ እየታዩ የሚወጡ አዋጆችና ህጎች እንደሆኑ ይነገራል። ለዚህም የምርጫ ህጉን ማንሳት ይቻላል፣ የጸረ ሽብር አዋጁን ማንሳት ይቻላል፣ የፕሬስ አዋጁን ማንሳት ይቻላል። ሌሎችም በርካታ አዋጆች ይወጣሉና ገዢው ፓርቲ ኢህአዴግ እና ለድርድር የቀረቡት 16 ፓርቲዎች በእነዚህ አጀንዳዎች ላይ ለመወያየት መስማማታቸው ተነግሯል። በሰማያዊ ፓርቲ በኩል ከነዚህ አጀንዳዎች የተለየ አጀንዳዎች ነበሯችሁ ወይ? በእነዚህ አጀንዳዎች ላይ ለውይይት ከተስማማ ኢህአዴግ ክርክሩ ላይ ብትሳተፉ ኖሮ ለውጥ አናመጣም ነበር ብላችሁ ታስባላችሁ ወይ?
አመሰግናለሁ። መጀመሪያ አጀንዳ እንዲኖር መጀመሪያ ድርድር መኖር አለበት እና በእኛ እምነት አሁን ድርድር አይደለም እየተደረገ ያለው። ነገር ግን መጨረሻ ላይ ካነሳሻቸው ነጥቦች ብንነሳ የመጀመሪያው የኢህአዴግ ሰክሰስ ጥያቄዎችን ማሳነፍ ነው ወደታች። ለምሳሌ የአዋጅ ማሻሻያ፣ ሚኒስትሮችን መቀየር፣ እንደዚህ አይነት ማድረግ ነው እና ትልቁ ጥያቄ የነበረው በመጀመሪያ መንግስትን አልመረጥንም ፖሊሲሰባት 100% አሸነፍኩበት ከሚለው ምርጫ በኋላ አልመረጥኩም እና ተወካይ አይደለህም የሚል ይዘት የነበረው ነው። በአማራም በኦሮሚያም በደቡብም የተነሳው ጥያቄ። ስለዚህ ስርዓትን አጠቃላይ የመቀየር ህዝብ የመንግስት ስልጣን ምንጭ የሚሆንበት ስርዓት የመቀየር እንጂ የተወሰኑ አዋጆችን የተወሰኑ ሚኒስትሮችን የመቀየር አይደለም እና እንደዚህ አይነት አቶ ሙላት እንዳሉት ቁንጽል የሆኑ ጥያቄዎችን የሚያስመልስ ውይይት አልነበረም የሚሆነው እና ብንኖር
ምንድን ነበረ እስቲ አጀንዳችሁ ምን ይሆን ነበረ?
እንግዲህ እንደ ሰማያዊ ሶስት ዘርፍ ነበራቸው አጀንዳዎቹ። የመጀመሪያው የአዋጆች ማሻሻያ፣ ሁለተኛው ተቋማት ሪፎርም እና ሶስተኛው ደግሞ የህገ መንግስት ማሻሻያ የሚሉ ነበሩ። የእያንዳንዳቸው ዲቴይል የነበራቸው በአጠቃላይ ስርዓቱን ለህዝብ ታዛዥ የሚያደርጉ ምናልባትም ህዝቡ ትክክለኛ ስልጣን ባለቤት የሚሆንበት የራሱን ስርዓት የሚመርጥበት ለኢህአዴግም ለስልጣኑ አስጊ የሚሆንበት አሰራር ነው የነበረው።
አቶ ሙላቱ ወደ እርስዎ ልምጣና እንግዲህ እናንተ በፓርቲም እንደ መድረክም ስትገልጹት የነበረው የፖለቲካ እስረኞች አሉ የሚል ነበር። ቅዳሜ ዕለት በተደረገው የቅድመ ድርድር ላይ አቶ ሽፈራው ሽጉጤ የህሊናም የፖለቲካም እስረኛም የለም እና እስረኛም ካለ በህግ ስር ያለ ምናልባት በጸረ ሽብር አዋጁን በምናይበት ጊዜ እንወያያለን የሚል ምላሽ ሰጥተዋል እና በእናንተ በኩል ይህ ነገር ይነሳ ነበር። እዚህ ላይ ምን አስተያየት አላችሁ?
በእውነቱ በአንድ ሀገር ውስጥ እንግዲህ ደረጃዎች አሉ። የአንድ መንግስት አወቃቀር በአንድ ሀገር በህግ የተደነገገ ስልጣን ክፍፍል በአንድ ፓርቲ ስር በሚሆንበት ጊዜ የህግ አውጪው አካል የህዝብ ተወካዮች ምክር ቤት ህግ ያወጣል። የህዝብ ተወካዮች ይሄ በህግ በምርጫ በህዝብ ይሁንታ ህዝብ የሚፈልገው መንግስት እዛ ቦታ ይዛል ማለት ነው። በስራ አስፈጻሚውም እንደዚሁም ከሌላም ሚኒስቴሮችም ምክር ቤቶቹም በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉም ፖሊሱም አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስቲን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በጸረ ሽብር አዋጅ ተብሎ አስታቆ እስር ቤት የገቡና የሚማቅቁ ወገኖች ናቸው። ይህ ምን ማለት ነው? በየቦታው ያሉት መንግስቲን ሲቃወሙ የታሰሩ ናቸው። በየቦታው ለህዝብ መርት ሲባል ከመንግስት ጋር ቅራኔ ውስጥ የገቡ እንጂ ተራ ሌቦች አይደሉም። ሰው ዘርፈው አይደለም ወይም በክሚያ የተያዙ አይደሉም። እነዚህ የታሰሩት መንግስት ራሱ ያውቃል። ይሄ ዓለም ያወቀው ጉዳይ ነው። የህሊና እስረኛና የፖለቲካ እስረኛ በሀገር የለም ብሎ መናገር የሚያስቸግር ጉዳይ ነው። መራራ አሁን ለምሳሌ ብንወስድ፣ በቀለን ብንወስድ፣ መራራ ለሰላም ኢህአዴግ ከገባበት ጊዜ ጀምሮ ለሰላም በየቦታው የሚጮህ ሰው ነው። በቀለን እንደዛው ነው። ጋዜጠኞች ያሉበት እስር ቤት ዓለም የመሰከረው ሰብአዊ መብት ኮሚሽን በጠቅላላው የዓለም ሰብአዊ ዩኤን የመሰከረውን ጉዳይ የለም። እነዚህ ተራ ወንጀለኞች እና የህግ እስረኞች ናቸው ብሎ መናገር ለህሊና ያልከፈፈው አካል ስለሆነ በጣም አስቸጋሪ ነው።
አቶ ሙላቱ አመሰግናለሁ። ወደ አቶ የሸዋስ አሰፋ ልሂድና፣ አቶ የሸዋስ በእናንተም በኩል የህሊና እስረኛ እና የፖለቲካ እስረኛ አለ የሚል መከራከሪያ ስታቀርቡ ይሰማል። ገዢው ፓርቲ ደግሞ የለም ብሏል። በዚህ ክርክር ላይ ለመሆኑ ማንን ነው የህሊናና የፖለቲካ እስረኛ የምትሉት በእናንተ በኩል?
በመጀመሪያ ፖለቲካ እስረኛ አለ የለም የሚል ክርክር ውስጥ እኛ አልገባንም። እንደውም እንደ መተማመኛ እርምጃ ወይም ኮንፊደንስ ቢልዲንግ ሜጀርስ ብለን መንግስት በቅድመ ድርድር ሂደቱ ከጠየቅናቸው እርምጃዎች አንዱ እስረኞችን የህሊናና የፖለቲካ እስረኞችን መፍታት ነው። አንዱ ኖራቸው የታወቀ ሆኖ እንዳሉ ቆጥረን መንግስትን ስንጠይቅ እስረኞች አሉ እንዴት? እነ ጌታቸው መኮንን እኮ ከሁለት ዓመት ከስምንት ወር በኋላ ነጻ ተብለው ነው የወጡት። የፓርቲ አባል የነበሩ የታሰሩ ማለት ነው። እነ ጌታቸው ሽፈራው ጋዜጠኞቹ እኔም ራሴ እኮ ከሁለት ዓመት እስር በኋላ ነጻ ይወጣሁ የፓርቲ አባል ስለሆንኩ ነው የታሰርኩ። ሌላ ምንም ይሄ ነው ተብሎ የመጣብኝ ወንጀል ምንም የለም። ስለዚህ እነዚህ የሉ ብሏል የሚባለው ነገር ድርድሩ አለመኖሩን የሚያሳይ ነው እንጂ ሰዎችን የመደራደር አቅም ቢኖራቸው ኖሮ ይህንን የለም የሚለውን ሊዘሉት ማይችሉም። የህሊና እስረኞች የሉም አለ መንግስት፣ ፓርቲዎች ደግሞ አለ እንዳሉ በዚህ ላይ እንደቆመ ነው ያለኝ መረጃ። የሉም የሚለውን የተቀበሉ ፓርቲዎች ያሉ አይመስለኝም። ምክንያቱም ምናልባት በዓለም አንደኛ ወይ ሁለተኛ ወይ ሶስተኛ ከዚህ ከአንድ እስከ ሶስት ባለው ደረጃ የምትይዝ ይመስለኛል ኢትዮጵያ በፖለቲካ እስረኞች ብዛትም በውሸት በፈጠራ ክስ የፓርቲ አባላትን በማሰርም ደረጃ የምትይዝ ነው የሚመስለኝ።
እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ በጣም አመሰግናለሁ።